Go, go. Bambino POA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ሰኞ ታህሳስ 26 2013 ዓ.ም ምረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል
የራሳችን የምንለው ስራ መጀመር የጀመሩ ልጆችም የጀመሩም ያልጀመሩም እንኖራለን፣ ግን ትንሽ ከባድ ነው።
ማክስ ማረጋለ እጅ መታጠባለ ንክኪ ያለ ማድረግ እነኚህ ነገሮች አያደርጉትም። ተማሪ ባልሰጠን ቃጥ ያደረገው ነገር አይታየም። ማክስ ያረጉትም እጅ ታጠብ ሲትባለው እጅ በባርላ ቤተለ አታጥበላሁን ታጥበይ ነው መጥመናም ብሎ እንዲ ብሎ የሚሉት ጥሶት የሚሉት ይኖራሉ።
በኮሮና ወረርሽኝ ምክንያት ለረጅም ጊዜ ተዘግተው የቆዩት ትምህርት ቤቶች እየተከፈቱ ነው። ይህን አስመልክቶ ተማሪዎች ያለፉትን ወራት እንዴት እንዳሳለፉትና በመጪው የትምህርት ጊዜ ማድረግ ስለሚኖርባቸው ጥንቃቄ የሚዳስስ ዝግጅት ይኖረናል።
ለሁሉም ልጆች ከልጆች ትምህርት ያለች ሰብአዊ ነበራትና መልካም ወደ ሌሎች
በጣሊያን ሰሜን ትሬንቲኖ ግዛት በከፈተችው ስኬታማ የእንስሳት እርባታ ጣቢያና የአይብ መደብር ታዋቂ ነበረችው ባለፈው ሳምንት በቤቷ ሞታ የተገኘችውን ኢትዮጵያዊት ስደተኛ የአጊቱ ጉደታን አባት ነው ሰማችሁት። ሙሉን በምሽቱ ዝግጅታችን ታደምጣላችሁ። እንደምናምሽታችኋል ክቡራን አድማጮች፣ አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። በድጋሚ እንደምናምሽታችኋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም በአጽሮት ቃሉ ግሎባል አሊያንስ የሚባለው በውጭ ሀገር የሚኖሩ ኢትዮጵያውያን ስብስብ ከቤንሻንጉል ጉሙዝ ክልል ተፈናቅለው መተከል ዞን ቻግኒ ለሚገኙ ተፈናቃዮች የሰብአዊ ድጋፍ አድርጓል። ግሎባል አሊያንስ ግምቱ 1 ሚሊዮን ብር የሚገመት የሰብአዊ ድጋፍ ነው ያደረገው። ቻግኒ ከተማ ውስጥ ተገኝተው ድጋፉን ያስረከቡት የግሎባል አሊያንስ ተወካይ ፕሮፌሰር አቻሜለህ ደበላ ሲሆኑ እርዳታው ለሶስት ቀናት በ ደረገ የገቢ ማሰባሰቢያ አማካኝነት መገኘቱን ገልጸው ድጋፉ እንደሚቀጥልም ቃል ገብተዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የዓለም አቀፉ ዜና አገልግሎት ሮይተርስ ካሜራ ባለሙያ ጋዜጠኛ ኩመራ ገመቹ በፌደራል ፖሊስ አዲስ አበባ የታሰረው ከሙያው ጋር ተያያዥነት በሌለው ጉዳይ መሆኑ ተገለጸ። የዓለም አቀፉ ዜና አውታር ሮይተርስ ካሜራ ባለሙያ ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ታህሳስ 15 2013 ዓ.ም በፌደራል ፖሊስ ተወስዶ የታሰረ ሲሆን የካሜራ ባለሙያው የህግ አማካሪና ጠበቃ አቶ መልካሙ ኦባ ለአሜሪካ ድምጽ እንደገለጹት ኩመራ የ14 ቀን ቀጠሮ ተጠይቆ ቆበት ለታህሳስ 30 2013 ቀጠሮ ተሰጥቷል። የኢትዮጵያ ብሮድካስት ባለስልጣን በበኩሉ የካሜራ ባለሙያው ከሙያው ጋር በተያያዘ ወንጀል ተጠርጥሮ እንዳልታሰረ ከፌደራል ፖሊስ አረጋግጫለሁ ሲል ገልጿል። የፌደራል ፖሊስ ኮሚሽንም የካሜራ ባለሙያው የታሰረው ከሙያው ጋር ተያያዥነት በሌለው ወንጀል ተጠርጥሮ ነው ሲል አስታውቋል። በዩናይትድ ስቴትስ የህዳሩ ፕሬዝዳንታዊ ምርጫ ውጤትን ለማስቀልበስ በሚደረግ እንቅስቃሴ ውስጥ የጦር ሰራዊቱን ጣልቃ ለማስገባት ፈጽሞ እንዳይሞከር አስሩም የቀድሞ የሀገሪቱ መከላከያ ሚኒስትሮች አስጠነቀቁ። እንዲህ ያለ ተግባር ሀገሪቱን ህገወጥና ኢህገ መንግስታዊ አደጋ ውስጥ ይከታታልም ብለዋል። ዴሞክራቶችም ሪፐብሊካኖችም ያሉባቸው አስሩ የቀድሞ ሚኒስትሮች ፊርማቸውን ያኖሩበትና ትላንት እሁድ በዋሽንግተን ፖስት ጋዜጣ አስተያየት አምድ ላይ በወጣው ማሳሰቢያቸው ፕሬዝዳንት ዶናልድ ትራምፕን በስም ሳይጠቅሱ በአንዳንድ ክፍለ ግዛቶች ድጋሚ የድምጽ ቆጠራ ተካሂዷል፣ በፍርድ ቤት የቀረቡ ክሶችም ውድቅ ሆነዋል፣ የምርጫ ውጤት ላይ ጥያቄ የሚነሳበት ወቅት አልፏል፣ የምርጫ ውጤትም ግልጽ ነው ብለዋል። ዋሽንግተን ፖስት ላይ የወጣው ማሳሰቢያ የቀድሞቹ የመከላከያ ሚኒስትሮች ዲክ ቼኒ፣ ዊሊያም ፔሪ፣ ዶናልድ ራምስፊልድ፣ ዊሊያም ኮሆን፣ ሮበርት ጌትስ፣ ሊዮን ፔኔታ፣ ቼክ ሄግል፣ አሽ ካርተር፣ ጄምስ ማቲስ እና ማርክ ኤስፐር ፊርማቸውን አኑረውበታል። በተጨማሪም ዋሽንግተን ፖስት ተሰናባቹ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጆርጂያ ግዛት ከሚገኙ የምርጫ ዋና ባለስልጣን ጋር ባደረጉት ኢ መደበኛ የሆነ የስልክ ንግግር የተመረጡ ፕሬዝዳንት ጆ ባይደንን የምርጫ ውጤት ሊቀለብስ የሚያስችል በቂ ድምጽ እንዲያገኙ የሚለማመኑበት የስልክ ንግግር ይፋ መደረጉንም ዘግቧል። ብሪታንያ በአስትራዜንካ ኩባንያ የተሰራውን የኮቪድ-19 ክትባት ዛሬ መስጠት ጀምራለች። የኩላሊት እጥበት ታካሚ የሆኑ የ82 ዓመት አረጋዊም ይህን ክትባት በመከተብ የመጀመሪያው ሰው ሆነዋል። የሀገሪቱ የጤና ባለስልጣናት ግማሽ ሚሊዮን የአስትራዜንካ ክትባቶች ዝግጁ ሆነዋል ሲሉ አስታውቋል። ይህኛው ክትባት በፋይዘር እና በባዮንቴክ ከተቀመመው ክትባት ዋጋው ረከስ እንደሚልም ደግሞ እጅግ ከባድ ቅዝቃዜ ባለው ማቀዝቀዣ ውስጥ መቀመጥ ያለበት ባለመሆኑ ለማጓጓዝ ቀለል ያለ መሆኑም ተገልጿል። የፋይዘሩ ክትባት ብሪታንያና ዩናይትድ ስቴትስ ውስጥ ለበርካታ የጤና ባለሙያዎች ሲሰጥ ቆይቷል። በአሁኑ ወቅት ብሪታንያ ውስጥ ኮሮና ቫይረስ በተለይም ለወጥ ያለውና ሳይንቲስቶች ከፍተኛው ይልቅ ተላላፊ ነው ያሉት አዲሱ አይነት የቫይረስ ስርጭት እያሻቀበ መሆኑም ታውቋል። ግሪክም አዲሱን አይነት ቫይረስ ከወደ ብሪታንያ በመጡ ሰዎች በኩል ገብቶብኛል ስትል ትላንትና አስታውቃለች። ህንድ በአስትራዜንካ የተሰራውን ክትባት በአጣዳፊ ሁኔታ መስጠት እንዲጀመር ፈቅዳለች። በዛው በህንድ ሀገር የተሰራው ክትባትም ጥቅም ላይ እንዲውልም ፈቅዳለች። አንዳንድ ባለሙያዎች ግን ህንድ ለሰራችው ክትባት ፈቃድ መስጠቱ የተቻኮለ ነው የሚል ስጋትም አሰምቷል። አድማጮች፣ ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። የኮሮና ቫይረስ ወደ ኢትዮጵያ መግባቱ ከተረጋገጠበት መጋቢት ወር አንስቶ በኢትዮጵያ ያሉ የትምህርት ተቋማት ተዘግተው ተማሪዎችም ከትምህርት ገበታቸው ርቀው መቆየታቸው ይታወሳል። ከስምንት ወራት በኋላ ግን ትምህርት ቤቶች ዳግም እየተከፈቱ ተማሪዎችም ወደ ትምህርት ቤት እየተመለሱ ነው። በዛሬው ጋቢና የወጣቶች መስኮት ጥንቅራችን ታዲያ ናኮር መልካ ከአምቦ ዩኒቨርሲቲ 3 ተማሪዎች ጋር አጭር ውይይት አድርጓል። በውይይታቸውም በኮሮና ቫይረስ ምክንያት ባለፈው አመት ትምህርት ከተቋረጠበት ጊዜ ወዲህ ተማሪዎቹ ግዚያቸውን በምን እንዳሳለፉ እንዲሁም ወደ ግቢ ከተመለሱ በኋላ ከኮቪድ-19 ጋር ተያይዞ ስላለው ጥንቃቄ የታዘቡትን የሚዳስስ ይሆናል። እንግዶቻችን ስማቸውን በማስተዋወቅ ይጀምራሉ።
ስሜ አናኒ ተስፋን እባላለሁ። ሁለተኛ አመት የፋርማሲ ተማሪ ነኝ።
እሺ፣ አመሰግናለሁ። ስሜ የገመች ሮባት ባላለ የሁለተኛ አመት የእንግሊሽ ላንጉዌጅ ሊትሬቸር ተማሪ ነኝ።
ስሜ ናትናኤል ሸነሬ ይባላል። የሁለተኛ አመት የአምቦ ዩኒቨርሲቲ ተማሪ ነኝ። ዲፓርትመንቴ ጆርናሊዝም ኤንድ ኮሙኒኬሽን ወይም ደግሞ ጋዜጠኝነትና ግንኙነት ነው የምማረው።
ጋዜጠኝነትና ተግባቦት።
ያ ቴንክ ዩ።
እንዴት ነበር ረፍት? ምን ያህል ጊዜ ሆናችሁ ለቤተሰብ ከሄዳችሁ? እንዴት አሳለፋችሁት ረፍቱ? ምን ያህል ጊዜ ቆያችሁ እዛ? የነበረውን ነገር ንገሩኝ።
8 ወር ምናምን ይመስለኛል ቤተሰብ ጋር የቆየ ነው። ትንሽ ከባድ ጊዜ ነበር። ስራም አልነበረም ትምህርትም አልነበረም እና የሆነ ቦታ ተቀምጦ ጊዜ ማሳለፍ በጣም ትልቅ ጫና ፈጥሮብን ነበርና ያ ጊዜ የነበረውን ጊዜ ለመግለጽ በጣም ከባድ ነው። እንደዚህ ነበር ተብሎ የሚገለጽ አልነበረም። በሰዓቱ ብዙ አስቸጋሪ ጊዜያቶችን አሳልፈናል ከእግዚአብሔር ጋር። ግን ያ ሁሉ አልፎ ዛሬ መተናል። በጣም ደስተኞች ነን የእውነት።
አንኔ ቤት በነበርን ጊዜ ደስተኛም ነን አይደለንም ማለት ይችላል። በብዛት ከወጣት የሚጠበቀው መማር ነው። ከሁሉም ነገር መማር ያስደስታል። የኛ ደግሞ ትልቁ መሰረታችን ትምህርታችን ነው። ቢሆንም ግን ቤት በነበርን ጊዜ አንዳንድ ስራዎችን ፋሚሊ በማገዝ የተለያዩ የራሳችን የምንለው ስራም መጀመር የጀመሩ ልጆችም የጀመርንም ያልጀመርንም እንኖራለን። ግን ትንሽ ከባድ ነው። ተማሪዎች ለትምህርት ያላቸውን ፍላጎት በትልቁ ፐርሰንት እንቀንስ አድርጎናል ማለት ነው። ቢሆንም ግን ያው አላማችንን መርሳት ስለሌለብን አሁንም ደስ ብሎን ወደ ግቢያችን ተመልሰናል።
ገመቹን የምትጨምረው ነገር ካለ?
የምትጨምረው ነገር ብኖር ያው በርግጥ በሁለት መንገድ ያለው አንዱ እንድ ጥሩነት ማለት ወደ ፋሚሊ ተመልሶ አንድ ነገሮች መስተካከል ነገሮች ይታያሉ። ግን በርግጥ በጣም ይከብዳል ሁኔታው ሲታይ። ያው ተማሪ እስኩንን ድረስ በሰብኝ እንጠብቃል ሀገር እንደዛው ብዙ ነገር ተጠብቆ ወጣት ስለሆነ በዛ ልክ ደግሞ ትምህርት መቋረጡ ደግሞ ሌላ ጫና ፈጥሮብናል። ለሱ ደግሞ አንዳንዶቹ ወጣቶች ያገቡ አለ ማለት የትምህርትን ዓለም ትቶ ወደ ሌላ ዓለም የገቡ ይኖራሉ። አላገቡም ጭራሽ እንደዛ ነገሮች ይታያሉ በርግጥ። እና እግዚአብሔር ረድቶን ዛሬ ደግሞ ወደ ግቢ መለሰናል። ያው ደስ ብሎናል።
ወደ ግቢ ማለትም ወደ ዩኒቨርሲቲ ከተመለሳችሁ ወዲህ ምን አዲስ ነገር አያያችሁ? በዩኒቨርሲቲ ውስጥ በማህበረሰቡ ውስጥ በተለያዩ ቦታዎች
ቤት መነበርንበት ጊዜ ማለት ኮሮና ቫይረስ መጀመሪያ ወደ አገራችን ወደ ዓለማችን በመጣበት ታይም የነበረው ጥንቃቄ በጣም ልዩ ነበር። እስኪገርመን ድረስ ማለት ነው በጣም እንደነግጣለን። የሆነ ነገር ስንነካ ቶሎ እንታጠባለን ሳኒታይዘር እናርጋለን ማክስ አርገንም ዞሮናም በጣም በቃ የሚያስደስት ጥንቃቄ ነበር። በኋላ የሚያዙ ሰዎችን እየጨመረ ሄዶ ይወረደበት ማጋጣሚ ነበር because ካደረገው ጥንቃቄ አንጻር ማለት ነው። ሌላ እኔ ታዘብኩት ነገር ምንድነው ያ ሁሉ እንዳለ ሆኖ ቤታችን ያለ አሁን እዚህ ስንመጣ በተወሰነ መልኩ ያቀንሷል። ግን ግቢ ውስጥ ያሉት አሁን ለምሳሌ በጣም ምናያቸው ደስ አስሚሉ ነገሮች አሉ። ኢንፍራስትራክቸር አለ አምን ያለ ነበር ማለት ነው
መሰረተልማት።
አዎ ለምሳሌ የውሃ ገንዳዎች አልነበሩም ኢዝሊ ውሃ ማግኘት አትችልም። የሆነ ቦታ ርቀ ሄደና ምን ነበር ነው በየቦታው ብዙ ሳትራመድ ውሃ የምታገኝበት አይነት አጋጣሚ ተፈጥሯል። ያ በጣም ደስ የሚል ነገር ነው። ግን በጥንቃቄ ዙሪያ ግን መሰራት አለበት አሁን።
አዎ ናቲ እንዳለ ነው ማለት ግቢ ውስጥ በጣም አዲስ ነገሮች አሉ የሚያስደስቱ። ለኮቪድ-19 በጣም ጥንቃቄዎች አሉ ማለት ነው። ተማሪ ጋር ግን አዲስ ነገር የለም ማለት ያው እሱ እንዳለው መጀመሪያ አካባቢ ደስ የሚል ጥንቃቄዎች ነበሩ። አሁን ላይ ግን ግቢ ከገባን በኋላ ልክ እንደ ድሮ ነው ተማሪዎች እየሆን ያለ ነው ማለት ነው። ሰላም መባባል አለ ብዙ ነገር አለ እና ግቢ ውስጥ ያለው ጥንቃቄ ግን በጣም ጥሩ ነው ደስ ይላል። ከዚህ በላይ መጠንከር ያለበት ይመስለኛል። አሁንም
ምን የሚጨምረው አንዳንዱ በዚህ አጋጣሚ እንደውም አምቦ ዩኒቨርሲቲ መመስገን ፈልጋለሁ። ከዚህ በፊት የነበረን ኢንፍራስትራክቸር ብዙ አልነበረም እና አሁን ለምሳሌ በየቦታው በየዶርሙ በየላብሪሪ በየክላሱ ሁሉ ውሃ እጅ መታጠቢያው ተሰርቷል። በጣም ደስ የሚል ይታያል። በሩም እንደዛ ሲትገባ ሲታጠባ ብዙ ነገሮች ደስ የሚል ነገሮች ይታያሉ። ግን ተማሪ ያ ያለው ነገር ትንሽ ችልነት ይታያል። ተማሪ ብዙም ጥንቃቄ ያረጋ አይደለም ችል ብሏል ተማሪ። እሱ ነገር ቢሰራ መልካም ቢያስባለሁ።
ምን ላይ ነው ተማሪ አሁን ይችላል ያለው?
አዎ ቸል ያለው ተማሪ አሁን ማክስ ማረጋለ እጅ መታጠባለ ንክኪ ያለ ማድረግ እነኚህ ነገሮች አያደርጉትም። ተማሪ ባልሰጠን ቃጤ ያደረገው ነገር አይታየም። ማክስ ያረጉትም እጅ ታጠብ ሲትባለው እጅ በበር ላይ ተለ አታጥቢያለ አሁን ታጥቢ ነው መጣመናም ብሎ እንዲህ ብሎ የሚሉት ጥሶት የሚሉት ይኖራሉ።
በዩኒቨርሲቲ ውስጥ የተለያዩ ለተማሪ የሚያገለግሉ መሰረተ ልማቶች ቢሟሉም ተማሪው ያንን እየተከተለ እንደሌለ የነገራችሁኝ ነውና ያ ከምን የተነሳ ይመስላችኋል? ተማሪው ለምንድን ነው እጁን መታጠብ ያልቻለው? የዩኒቨርሲቲ ተማሪ ለምንድን ነው ተራርቆ ርቀቱን ጠብቆ መሄድ ያልቻለው? ንክኪውን መቀነስ ያልቻለው በምን ምክንያት ይመስላችኋል?
ሲመስለኝ ተማሪው እንደዚህ ቸልተኛ ነው በትልቁ ምክንያት ፖዚቲቭሊ ስናስበው መነፋፈቅ ነው ልንል እንችላለን። ያው ተነፋፍቆ ነው ስምንት ወር ምናም በቃ ተራርቆ ስለነበር ይሆነ ተራርቆ ስለነበር እንደዛ ነው ብዬ አስባለሁ። ግን ሲመስለኝ በደንብ አልተሰራም። ሚዲያ የሚሰራው ነገር አለ፣ መንግስት በመንግስትም በኩል የተሰራ ነገር አለ። ግን በቂ አይደለም። በቂ ስላልሆነ ተማሪው ውስጥ ያ አሁን በቃ ተራራቁ ማክሳር ግሚለው ነገር ፐነትሬት አድርጎ አልገባም። እና ተማሪው አሁንም እውነት አይመስለውም። ለኮሮና አለ አንተ ታላቅጣል እንዴ ለሃ አሁን ማክሳር ገ በጣም የምትገርም ሰው አሁን ምን ደምኮ ምናምን ይባባላሉ። እስኪ ገርም ድረስ ነው በቃ አንተ ግራም ትጋባው በመጨረሻ ላይ አንተም ተመሳስለህ አሁንታችሁ ነው የለም ምናምን ማክሲም ትጣለ ከነሱ ጋር ማለት ቻልተኝነት ነው። በሽታው አለ ችግሩ አለ። ግን ተማሪ በደንብ ኢንፎርማል ተደረገ። እንደውም ቅርብ ጊዜ የሰማነው መረጃ ለአዲስ የዛ የኮሮና ቫይረስ አይነት ዝርያ መጥቷል ዓለም ላይ እየተባለ ነው። ያኛው ሳይጠፋ ማለት ነው ሶ በእንቅርት ላይ ጆሮ ድግፍ እንድንል የሚያደርገን በሽታ መጥቷል። ለመጀመሪያው ግን እኛ እየተጠነቀቅን አይደለምና መጠንቀቅ አለብን።
አመኔ በዚህ ሐሳብ ላይ መጨመሪው ካለ
ትልቁ ነገር አለማመን ይመስለኛል። ታይዋላ አንድ ነገር ለመረዳት ተሞክራለ ግን ማመን ላይ ትንሽ ገና የሚቀረን ይመስለኛል። አለመፍራት አንድ ነገር ያ ነገር ለምሳሌ አሁን ዲፒ አምቦ ዩኒቨርሲቲ ዲፒ ጋባ ማበሽታ ያን የሚረዱ እንደዚህ አይነት ተማሪዎች አሉ። ገብቶ ተማሪዎችን እኛ ትምህርት ቤት ዘክቶ መልክ እንግዲህ ቤት እንደነበር ነው ማለት ነው። እንደዛ ሲሆን ድረስ ራሱ ላይ ካደረስ ማመን የሚባል ነገር ያው ትልቁ ችግር አለ ማመን ይመስለኛል። በቃ
አሁን ኢትዮጵያ ውስጥ 45 ዩኒቨርሲቲዎች ናቸው ያሉት። 45ቱም ዩኒቨርሲቲዎች ተማሪዎችን ተቀብለው ያስተምራሉ። አሁን እንዳልነው ጫና አለና ጫናውን እንዴት ነው መከላከል የሚቻለው? ከዚህ ሁኔታ አሸንፎ መውጣት የሚችለው?
ይሄ እንደኔ ከሆነ በጣም ቀላል ነው ለኔ ማለት ነው። አንድ ሰው አላማውን ማወቅ አለበት። ምንም ነገር አስቸጋሪ ቢሆን ካላማይ ምንም ነገር ወደዋል ሊመልሰኝ አይገባም። ከድሮ በጣም ጠንካራ በመሆን ማለት ነው። ይሄ በሽታ ወደዋል ሊመልሰኝ አይገባም። ጥንቃቄ ማድረግ ባለብኝ ታይም ጥንቃቄ አደርጋለሁ። ሁል ጊዜ ጥንቃቄ ማድረግ እመረሳበት ምክንያት አይኖረኝም። ምክንያቱም እሱም ካላማይ ጋር ስለሚያያዝ ማለት ነው። ስንኖር ነው የምንማረው። ስንኖር ነው ሁሉን ነገር ማድረግ የምንችለው። ስለዚህ ያ ሁሉ ደግሞ የሚያያዘው ከዚህ ኮቪድ በሽታ ራሳችንን በመከላከል ነው። ቤተሰቦቻችንን ለማስደሰት በራሳችን ትልቅ ቦታ ለመድረስ ማድረግ ያለብን አላማችንን አለመርሳት ነው ማለት ነው።
የተለየ አሳብ ካለገን
ተማሪ እስካለን ድረስ ያ ወጣት መቼስ ብዙ ነገር ስለሚጠብቀን አላማ ስላለን አንድ ተማሪ ዩኒቨርሲቲ ገባ ከተባለ ሁሉም ነገር አልጋባል እና ለተብሎ አይታሰብም መቼስ። ስለዚህ ይሄ ነገር መከሰቱ ደግሞ አላማችን ወደ ኋላ እንድናረግ መሆን የለበትም ማለት አላማችን ጎላችን እስክንሳካ ድረስ ጠንክረን መስራት አለብን። በዛ ልክ ደግሞ በጤና ስንሆን መማር ምንችለውና ጥንቃቄ ያደርጉ ትምህርታችን መከተል እንችላለን ቢያስባሉ።
በኮሮና ቫይረስ ወይም ደግሞ በኮቪድ-19 ብቻ እየተርፋሉ ማለት አይቻልም። ራስን ስትጠብቅ እኔ እየጠበቅኩ ነው ገብቷል አይደል? ስለዚህ እንደዛ ማድረጉ የተሻለ ነው። ራስን መጠበቅ ሌሎችን መጠበቅ ነው ማለት ነው። ስለዚህ እርስ በርስ ራሳችንን ከተጠበቅን ተማሪዎችን እናድናለን፣ ይሄን ኦርጋናይዜሽን እናድናለን፣ አምቦን እናድናለን፣ ኢትዮጵያን እናድናለን፣ ዓለምን እናድናለን ማለት ነው። ሶ ጥንቃቄ እናድርግ፣ ጥንቃቄ አይለየን እላለሁ።
የኔ መልእክት ያንተው ነው ስላደረግነው ውይይት በጋቢና ቪኦኤ እና በአድማጮች ስም በጣም አመሰግናለሁ። መልካም የትምህርት ዘመን ይሁንላችሁ።
ናኮረን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ምሽታችሁን ከኛ ጋር ስለምታሳልፉ እናመሰግናለን። ዝግጅታችን ይቀጥላል። በጣሊያን አገር በእንስሳት ርባታ ትታወቅ የነበረችውና ባለፈው ሳምንት በሰው እጅ በመገደሏ ትልቅ መነጋገሪያ ሆነችውን የአጊቱ ኤዶ ጉደታን አስክሬን ወደ ሀገር ቤት ለማስገባት እየሰሩ መሆኑን ወላጆቿ ለአሜሪካ ድምጽ ገልጸዋል። አጊቱ ብርቱና ጠንካራ የነበረች መሆኗንና ሀገር ቤት በተመሳሳይ የሥራ መስክ ለመሰማራት እቅድ እንደነበራትም ወላጅ አባቷ አስረድተዋል። የአጊቱን አባት ያነጋገራቸው ሙክታር ጀማል ነው። እንደሚከተለው ይቀርባል።
አቶ ኤዶ ጉደታ የአጊቱ አባት፣ እሷንም ነፍሷን ይማር እናንተንም ፈጣሪ መጽናናቱን ይስጥዎት።
አሜን አሜን።
አጊቱ ስንተኛ ልጅ ሆናት? አቶ ኤዶ
ሁለተኛ ነች።
መች ነው ወደ ውጭ ሀገር ወደ ጣሊያን የሄደችው?
አሁን በትክክል አላስታውስም።
እስከ ስንተኛ ነበር እዚህ የተማረችው? የትምህርት ሁኔታዋ እንዴት ነበር?
እስካሁን አንደኛ ነው የተማረች። አቶ ለክሽ ሲታወያ
አስተዳደጓ እንዴት ይመስል ነበር? እስቲ
አስተዳደጓ በጣም ሷት ፈጥሯ የቸልኝ ትንሽ ተግሞች ነው። እኔ ሾፌር ነበርኩ፣ የከባድ መኪና ሾፌር ነኝ። እና እሷ ጥሩ ትምህርት ቤት ነበር ያስኳት። እና ሁሉም ልጆች ከልጆች ውስጥ ምክንያት ያለች ጸባይ ነበራት። እና መልኳም ወደ ሌለች እና ወንድ ናት ተፈጥሮ።
በቅርብ ከአጊቱ ጋር ለመጨረሻ ጊዜ የተገናኙት መች ነው?
ቆይቷል። አሁን እንደው አይኖርም ትክክል ስላልሆነ አሁን ገብቼ ልነግር አልችልም። ቆይቷል።
ወደ ሀገር ቤት መጣ ነበር። እስቲ ምን ነበረ የዛኔ ያወራችሁት? ምን ለመስራት ምን ሀሳብ ነበራት?
አዎ ልትጠይቅን መጣችና ከእናቷ ጋር እኔም ወደ ሀገር እሺ ዝቢ የሰራሽም ገንዘብ እዚህ በሀገር ውስጥ ስሪ ብለን ወቀስናት። እሺ አለችና ኢንቨስትመንት ኦሮሚያ ኢንቨስትመንት ቢሮ ሄድ ትንሽ ቢሮክራሲ የእኛ ቢሮክራሲ ተበሳጭታ ልትመለስ ስትል እኔ ወክኝ ብዬ ለምኜ እኔ ወክላ ሄደች። ከዛ ኦሮሚያ ኢንቨስትመንት ቢሮም ተባብሮኝ ወደ ብሬት አካባቢ ሞጆ ዴሪ ፋርም እና ፖልተሪ ፋርም ብዬ ምስራቅ ሸዋ ጉዳዩን ጨረሰልኝ። ወደ ሞጆ አካባቢ ወደ ፕሮጀክት ዴሪ ፋርም እና ፖልተሪ ፋርም
አሁን እንደምትሰራው አይነት የእንስሳት እርባታና የእንስሳት ተዋጽኦ ማቀነባበሪያ እንደማለት ነው?
አዎ፣ የወተትና የዶሮ እርባታ። እሱን ጀምረዋል። እንግዲህ አሁን ልጄ ነው የሚያካሄደው።
በእድገቷ ውስጥ በአስተዳደጓ ፍላጎቷ፣ ጸባይዋ ምን ነበር?
ፍላጎቷ በቃ ትምህርትም ትወደዋለች። የያዘችውን ሁሉ በያዘችው ሁሉ ጎበዝ ነበረች። ከዛ የስራ ፍቅር ያዛት፣ የስራ ፍቅር ያዛት፣ ወደ ስራ ገባች።
የአጊቱ የቤተሰብ ሁኔታ ምን ይመስላል? ትዳር ልጅ አላት ወይ?
የላትም የላትም።
በአጠቃላይ እርስዎ ስንት ልጆች ናቸው ያሏችሁ?
እኔ ከአጊቱ እናት ላይ ሰባት ልጅ ነው። ከሌላ ደግሞ ሁለት አሉ። እኔ ነው
አሁን እንደሚነገረው በሰው እጅ ህይወቷ ማለፏ ነው የተሰማው ዜና። ይህም በተመለከተ ከኢትዮጵያ ወይ ደግሞ ከውጪ ከጣሊያን ያነጋገራችሁ የመንግስት አካል አለ?
እኔ ጠለቅ ብዬ አላውቀውም። በሰው እጅ ነው የጠፋ ሰማሁት። እኔ አሁን የሚኖረው ናዝሬት አካባቢ ነው። ከናዝሬት ይሄ ልጄ ጠራኝ ናስ ብሎ እዚህ አዲስ አበባ ጠርቶ ይህን ነገረኝ። ከዛ ምን እንደሞተችም አሁን የሚሰማው ነው፣ ወሬ የሚሰማው በሰው እጅ ነው ነው ይኸው ነው።
አሁን አስከሬኗን ሀገር ቤት አስገብቶ ለማሳረፍ ነው እየተወራ ያለው። ይህም በተመለከተ መች ነው ወደ ሀገር ይመጣል ተብሎ የተጠበቀው?
እኔ እንግዲህ ነው አሁን የምከታተሉት። ምን መቼ እንደሚገባም እስካሁን የተጣራ ነገር አላወቅኩም።
በተለይ ይህንን የህግ ጉዳይ ለሚከታተል የመንግስት አካላት ማስተላለፍ የሚፈልጉት መጠየቅ የሚፈልጉት ምንድን ነው?
አዎ፣ የልጄ ደም እንዳይጠፋ የኢትዮጵያ መንግስትም የጣሊያን መንግስትም ልጄን ደም እንዲያወጡልኝ ይፈልጋለሁ። ይሄው ነው የምለው።
አቶ ኤደው ጉደታ የአጊቱ ወላጅ አባት፣ ሀዘናችሁን ፈጣሪ አጽናችሁ፣ እሷንም ነፍሷን ይማር።
አሜን።
ሙክታርን ለዘገባው እናመሰግናለን። ለአጊቱ ቤተሰቦችም መጽናናትን እንመኛለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ደግሞ ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ የሚያደርስበት የስፖርት ሰዓት ላይ ደርሰናል። የዛሬው እንዲህ ተጠናቅሯል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። አርብ ታህሳስ 23 ቀን 2013 ኢትዮጵያ ቡና ሰበታ ከተማን 3-2 አሸንፏል። ጅማ አባ ጅፋርና ሐዋሳ ከተማ ደግሞ 1-1 አቻ ወጥተዋል። ቅዳሜ ታህሳስ 24 ቀን 2013 ድሬዳዋ ከተማ ወላይታ ዲቻን 2-1 ረትቷል። ባህር ዳር ከተማና ፋሲል ከተማ 2-2 አቻ ወጥተዋል። እሁድ ታህሳስ 25 ቀን 2013 ሲዳማ ቡና ወልቂጤ ከተማን 1-0 ሲረታ ሀዲያ ሆሳና አዳማ ከተማን 3-1 አሸንፏል። ሀዲያ ሆሳና በ12 ነጥብ፣ ኢትዮጵያ ቡናና ፋሲል ከነማ በ10 ነጥቦች ከአንደኛ እስከ ሶስተኛ ደረጃን በመያዝ አምስተኛውን ሳምንት በገናናነት አሳልፈዋል። ሙጂብ ቃሲም ከፋሲል ከነማ በ6 ጎሎች ከፍተኛ ጎል በማስቆጠር ይመራል። አቡበከር ናስር ከኢትዮጵያ፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ5ና 4 ጎሎች ይከተሉታል። ዩጋንዳዊው አትሌት ጆሹዋ ቺፕቲጌ በመጪው የቶኪዮ ኦሎምፒክ በ5000ና 10000 ሜትሮች ላይ እንደሚያነጣጥር አስተውቋል። አትሌቱ በዚህ ዓመት በሁለት ርቀቶች የዓለምን ክብረ ወሰን መስበሩ ይታወሳል። የ24 ዓመቱ ጆሹዋ በቫሌንሺያ የዓለም ክብረ ወሰን ቀን ላይ የተከናወነውን የ10000 ሜትሮች ውድድርን በ26 ደቂቃ ከ11 ሰከንዶች አሸንፏል። የዚህ ርቀት ክብረ ወሰን ለ15 ዓመታት የቆየው በኢትዮጵያዊው አትሌት ቀነኒሳ በቀለ እጅ ውስጥ ነበር። በተመሳሳይ ጆሹዋ ቀደም ብሎ በሞናኮ የዳይመንድ ሊግ ውድድር ወቅት በቀነኒሳ በቀለ ለ16 ዓመታት ተይዞ የነበረውን የ5000 ሜትር ክብረ ወሰን ሰብሯል። ጆሹዋ ህልሙ ዘምሮ በቀጣይ የጃፓን ኦሎምፒክ በሁለቱ ርቀቶች ባለድል ከሆነ ይህም ማሳካት ከቻሉ 8 ሰዎች መካከል አንዱ ይሆናል ማለት ነው። ዘገባው የሮይተርስ ነው። ቴኒስ አውስትራሊያ በቅርቡ የሚያዘጋጀውን ስመጥር የሜዳ ቴኒስ ውድድር ከመደረጉ በፊት ከመረጣቸው የእንግዳ ማረፊያዎች ካንዱ ተቃውሞ ገጥሞታል። ዌስቲን ሜልቦርን በተሰኘው ሆቴል ስር የሚገኘው የእንግዳ መቀበያ ተቃውሞውን ያሰማው ከጤና ስጋት ጋር በተገናኘ ነው። ከተለያዩ ዓለም አካባቢዎች የሚመጡ ስፖርተኞች በሆቴሉ ተለይተው እንዲቆዩ እንደማይፈልግ በጠበቃው በኩል አስታውቋል። በመቶዎች የሚቆጠሩ ተወዳዳሪዎች ከጥር አጋማሽ ጀምሮ ሜልቦርን ይደርሳሉ ተብሎ ይጠበቃል። ከውድድሩ በፊት 14 ቀናትን ተለይተው በሆቴሉ እንዲቆዩ ይደረጋል። እንግዳ ማረፊያው ግን ይህ እንዳይሆን የፍርድ ቤት እግድን እጠይቃለሁ እያለ ነው።
ዘንሰው ማይቀማው ልብን ፈርለም ይበላው ጉልበት ወዛገር ባገር ድልወት ሁሉ አክብሮት ሰላም ፍቅር ጤና እንከ ብርክ ባለም እውነት እውነት ሷምለኝ እናት ሀገር ትኑርለኝ ዘንሰው ማይቀማው ልብስ ፈርለም ይበላው ጉልበት ወዛገር ባገር ድልወት ሁሉ አክብሮት ሰላም ፍቅር ጤና ለኛ ዝንብ ብርቅ ባለምኛ እውነት እውነት ሷምለኝ እናት ሀገር ትኑርለኝ
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻው ስመኝሽ ቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም
የትሙሉ ወሩ ስንጫወት አስሚ ማይት ስንስተናል እኛን ስተናል ንጓዝ በጸጋው ብቻ አንፍላክ ብሮት ይደርሳል ዱሮ በነሱ ቁጥረን ያኔኛ ሳንደርስ ልፍጥራት ዘመና ቆያል እናትና ትምና
I'm not sure.